የቃል ኪዳን ወንጌል ቤተክርስቲያን የሬዲዮ አገልግሎት ነው። አድማጮቻችን የኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን መደበኛ ያምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤኤም እስከ 12 ፒኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.ethiocgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ሌ ነው።
ወዳድማቾቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ይህ ሳምንት የጌታችንን ኢየሱስ ክርስቶስን ሞቱንና ትንሣኤውን የምናከብርበት ሳምንት በመሆኑ ወዳድማቾቻችን ወነተ በዚህ በተቀደሰ ሳምንት እግዚአብሔርንም ልጅ ኢየሱስ ክርስቶስን መከራውንና ትንሣኤውን በመናስበበት ጊዜ እግዚአብሔር አምላክ ከርሱ በሚገኘው ጸጋ ሁላችሁንም ይደግፋችሁ ከክፉ ይጠብቃችሁ። ዛሬ የማስተምረው ትምህርት ወዳድማጮች መጻተኞችና ስደተኞች የሚጠበቁበት ህይወትና ስልጣን በሚል ርዕስ ላይ ባለፈው ሳምንት ያስተማርኩትን ትምህርት ነው። ወዳድማጮች ጌታችን ኢየሱስ ክርስቶስ ደቀመዛሙርቱን ባገኛቸው ጊዜ በማቴዎስ ምዕራፍ 28 ከቁጥር 16 ጀምሮ የተናገራቸውን ቃል አነባለሁ። 11ዱ ደቀመዛሙርት ግን ኢየሱስ ወዳዘዛቸው ተራራ ወደ ገሊላ ሄዱ። ባዩትም ጊዜ ሰገዱለት፣ የተጠራጠሩ ግን ነበሩ። ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ ያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ አላቸው። በተለይም በዚህ ሳምንት የጌታችንን የኢየሱስ ክርስቶስን ሞትና ትንሣኤውን ስንመለከት የእግዚአብሔር ልጅ ኢየሱስ ክርስቶስ የተቀበለው መከራ፣ የሰው ልጆችን ያዳነበት የማዳኑን ጸጋ፣ እንዲሁም በትንሣኤ ደግሞ ሕይወትንና ለመጥፋትን ወደ ብርሃን ያወጣበትን በትንሣኤው የተገኘውን አዲስ የሕይወትን ምዕራፍ ሁሉ የምናስብበት ጊዜ ነው። በዚህ ትምህርት ዛሬ የማቀርበው ባለፈው ሳምንት እንደተመለከትነው የክርስቶስን ወንጌል አምነን የእርሱ ተከታዮች ሆነን የምንኖር በምድር ላይ ያለን ክርስቲያኖች በሙሉ በመንፈስ ቅዱስ እንዴት ታተመን በመንፈስ ቅዱስ ዋስትና ያለውን ሕይወት እንደምንኖር ለማሳየት ሞክሬያለሁ። በዚያ ትምህርት የተመለከትነው በሐዋርያት የተሰበከውን የመዳናችንን ወንጌል ሰምተን በክርስትና ስናምን እግዚአብሔር በመንፈስ ቅዱስ እንደሚያተመን ከመጽሐፍ ቅዱስ ተመልክተናል። የመንፈስ ቅዱስ እትመት ለቤዛ ቀን የሆነ እትመት እንደሆነም ተመልክተናል። ጌታችን የእርሱ የሆኑትን ሁሉ ዋጅቶ እስኪጨርስ ድረስ ለቤዛ ቀን የምንጠበቅበት እትመት እንደሆነም ተመልክተናል። የመንፈስ ቅዱስ እትመት የሰማያዊው ርስት የጌታችን ኢየሱስ ክርስቶስ ሀገር፣ እሱ የሚገዛትን መንግስት፣ የወራሾች መሆናችንን፣ በዚያም ያለንን እድል ፋንታ የሚያረጋግጥልን ዋስትና መሆኑንም አይተናል። ዛሬ የምንመለከተው ሁለተኛው ሐሳብ በክርስቶስ ያመኑ የሚጠበቁበት ትልቅና ዋና የምንለውን ነገር እንመለከታለን። አማኞች በመንፈስ ቅዱስ መታተምና በመንፈስ ቅዱስ መያዣ ሆኖ በመሰጠቱ የሚያገኙት ዋስትና እንዳለ ሁሉ አማኞች መጻተኛና ስደተኛ ሆኖ በዚህ ምድር ላይ ጌታችንን እየተጠባበቁ በጉጉት ባሉበት ሕይወት ውስጥ በጌታና በኃይሉ ችሎት እንደሚጠበቁ እንመለከታለን። በመንፈስ ቅዱስ ታትመን በዚህ ክፉ ዓለም ስንኖር ምንም እንኳን መጻተኞች እንግዶች ብንሆንም ከሀገራቸው መንግስት ርቀው ብቻቸውን እንደሚኖሩ ስደተኞች ዜጎች አይደለንም። በመግቢያው ላይ እንዳነበብኩላችሁ ውድ አድማጮች ጌታችን ኢየሱስ ክርስቶስ ከእርገቱ በፊት ለደቀ መዛሙርቱ ከተናገራቸው ትልልቅ መሰረታዊ ተስፋዎች መካከል ያነበብኩት የእግዚአብሔር ቃል 11ዱ ደቀ መዛሙርት ግን ኢየሱስ ወዳዘዛቸው ተራራ ወደ ገሊላ ሄዱ። ባዩትም ጊዜ ሰገዱለት፣ የተጠራጠሩ ግን ነበሩ። ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። ለበበሉ ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አህዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ያዘዝኳቸውንም ሁሉ እንዲጠብቁ ያስተማራችኋቸው ደቀ መዛሙርት አድርጓቸው። ለበበሉ እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። ጌታ ኢየሱስ የሚላቸውን እንግዲህ ልብ ማለት አለብን። ከዚህ ነገር ለኛም የሆነ ድል ፋንታ ስለሆነ በማስተዋል እንመለከታለን። ምክንያቱም ጌታችን እነሆም እኔ እስካለም ፍጻሜ ድረስ ሁልጊዜ ከናንተ ጋር ነኝ ስላለ ያለም ፍጻሜ ስላልሆነ ዛሬም ጌታችን ከኛ ጋራ አብሮን እንደሚሆን እንመለከታለን። ስልጣን ሁሉ በሰማይ በምድር የተሰጠው ጌታ በዚህ ቦታ ላይ ይናገራል። ስልጣን ሁሉ በሰማይና በምድር ተሰጠኝ ይላል። ጌታችን ኢየሱስ ክርስቶስ በሞት ላይ ስልጣን ያለውን ዲያብሎስን እንደሻረ በዮሐንስ ወንጌል በምዕራፍ 12 ከቁጥር 31 እስከ 33 ላይ እናያለን። የእግዚአብሔር ቃል ምን ይላል በዛ ቦታ ላይ? አሁን የዚህ ዓለም ፍርድ ደርሷል። አሁን የዚህ ዓለም ገዢ ወደ ውጪ ይጣላል። እኔም ከምድር ከፍ ከፍ ያልኩ እንደሆነ ሁሉን ወደ እኔ እስባለሁ። በምን አይነትም ሞት ይሞት ዘንድ እንዳላቸው ሲያመለክታቸው ይህን ተናገረ ይላል እግዚአብሔር ቃል። ጌታ ኢየሱስ በዚህ ቦታ ላይ ሰይጣን ወደ ውጪ የሚጣልበትን ምክንያት ይነግረናል። እሱ ከምድር ከፍ ከፍ ብሎ በመስቀል ላይ በመሰቀሉ የሰይጣን መጣል የዚህ ዓለም ፍርድ ምክንያት የሆነ ሞት እንደሚሞት ማመልከቱ እንደሆነ እናያለን። ጌታችን በሞተበት በዚህ ሞቱ ውድ ወገኖቼ የዲያብሎስን ስልጣኑን እንደሻረ ነው የምናየው የምናምነው። ምክንያቱም በዚህ ቦታ ላይ ምን ይላል? የዚህ ዓለም ገዢ ወደ ውጪ ይጣላል አለ። ይህንን ሁኔታ በዕብራውያን ምዕራፍ 2 ቁጥር 14 እስከ 15 ላይ እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይሆም ዲያብሎስ ነው በሕይወታቸውም አያችሁት ሁሉ ስለሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነጻ እንዲያወጣ በስጋና በደም እንዲሁ ተካፈለ ይላል። ጌታችን ኢየሱስ ክርስቶስ በሞት ላይ ስልጣን ያለውን ዲያብሎስን እንደሻረው በሞቱ እንደሻረው። ይሄ ቃል የሚጠበቅ ክርስቲያኖች በማስተዋል ሊይዙት የሚገባ ቃል ነው። በሞት ሰዎችን ሲያስፈራራ የነበረው በሞት ላይ ስልጣን ያለው ዲያብሎስ በጌታ በኢየሱስ ክርስቶስ ሞት ተሽሯል። ከላይ እንዳነበብኩት በዮሐንስ ወንጌል 12 ላይ እርሱ ከምድር ከፍ ከፍ ብሎ በተሰቀለበት ጊዜ ዲያብሎስ ወደ ውጪ ተጥሏል። ሰይጣን በሚገዛው በዚህ ዓለም ላይ ፍርድ ተካሂዷል። ስለዚህ በማቴዎስ ላይ ያየነው ቃል ስልጣን ጌታችን እስከምን ድረስ ባለ ስልጣን እንደሆነ ያሳየናል። ጌታችን የዲያብሎስ ስልጣን በተሻረበት የዲያብሎስ ስልጣን በፈረሰበት በዚህ ዓለም ላይ ፍርድ በተፈረደበት በሞቱ የተገኘ ስልጣን እንደሆነ እንመለከታለን። ስልጣኑ በሰማይና በምድር እንደሆነ ከላይ በማቴዎስ ላይ እንደተመለከትን በሰማይ በምድር ማለት በሰማይና በምድር ያሉት ሁሉ ለጌታ ለኢየሱስ ክርስቶስ ስልጣን ሊገዙ ሊንበረከኩለት በሚችሉት መልክ ባለ ስልጣን እንደሆነ እናያለን። ጌታችን ከሞት ሲነሳ በመንፈሳዊ ዓለም ማለትም በዚህ በጨለማ ዓለም ውስጥ በሰውና በተፈጥሮ ላይ የሚሰለጥኑት መናፍስቶች ሁሉ ስልጣን ያላቸው ኃይል ያላቸው ጌትነት አለቅነት ያላቸው የነሱን ስልጣናቸውን አለቅነታቸውን ኃይላቸውን ሁሉ በሚሽርበት ሁኔታ ነው የኢየሱስ ክርስቶስ ስልጣን በዚህ ላይ ተገልጦ ምናየው። የእግዚአብሔር ቃል ይሄንን በጣም በግልጽ ይነግረናል። በኤፌሶን ምዕራፍ 1 ላይ ከቁጥር 20 እስከ 23 ላይ ክርስቶስንም ከሙታን ሲያስነሳው ከአለቅነት ከስልጣንም ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል። ሁሉንም ከእግሩ በታች አስገዛለት ከሁሉ በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው ይላል እግዚአብሔር ቃል። ውድ ወገኖቼ ጌታችን ኢየሱስ ክርስቶስ ከሞት በሚነሳበት ጊዜ የእግዚአብሔር ኃይሉም ብርታቱም የታየበት እንደሆነ እንመለከታለን። እግዚአብሔር ኃይልም ብርታቴም ብሎ የሚለውን ነገር የመጨረሻው የእግዚአብሔር ኃይልና ብርታት የተገለጠው ጌታ ኢየሱስ ከሞት በመነሳቱ ነው። ስለዚህ ኢየሱስ ክርስቶስን ከሞት ሲያስነሳው እግዚአብሔር አለቅነትን፣ ስልጣንን፣ ጌትነትን፣ ኃይልን በሙሉ ሽሮ ከዚህ በዚህ ዓለም ካለው በሰማይም ካለው ሊመጣ ባለው ዓለም ካለው ስም ሁሉ በላይ ከፍ ያለውን ስም ይዞ ኢየሱስ ክርስቶስ ጌታችን ከሞት እንደተነሳ እናምናለን። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ስም ብሩክ ይሁን። ስለዚህ በይህንን ስንመለከት ትልቅ ነገር ከዚህ ውስጥ መውሰድ ያለብን ቤተክርስቲያን በዚህ ቦታ ላይ ተጠቅሳና ያለን አያችሁት፣ ሁሉን ከእግሩ በታች አስገዛለት ከሁሉ በላይም ራስ እንዲሆን ለቤተክርስቲያን ሰጠው። ዛሬ ቤተክርስቲያን አማኞች የሚያምኑት ክርስቶስ የሁሉ በላይ የሆነ ጌታ ነው። ቤተክርስቲያንን ሲጠቅሳት እርሷም አካሉና ሁሉን በሁሉ የሚሞላ የርሱ ሙላት ሆናት ይለናል። ይህ ምን ያሳየናል? ቤተክርስቲያን ህንጻ አይደለችም። የያው እግዚአብሔር ቤተ መቅደስ አማኞች ናቸው። ኢየሱስ ክርስቶስ የተሰጠው ለህንጻ አይደለም፣ እርሱን አምነው ለሚኖሩ አማኞች ነው። ኢየሱስ ክርስቶስ የህንጻ ራስ አይደለም፣ እርሱን በማመን ሕያዋን ድንጋዮች ሆነው የእግዚአብሔር ቤተ መቅደስ ሆነው ለሚሰሩ አማኞች የሚሰሩት አማኞች የተሰባሰቡባት መንፈሳዊ ቤት ቤተ ክርስቲያን የምትባለው የዚያች ቤተ ክርስቲያን አካል ነው። ኢየሱስ ክርስቶስ አካሉ የሚያደርገው ከድንጋይና ከምድራዊ ነገር የሚሰራ ሰው የሚገባበትን ህንጻ አይደለም። የክርስቶስ አካል የእርሱ ማደሪያ የሆነችው መንፈሳዊ ቤት የሆነችው በክርስቶስ ደም የተዋጁ ልጆቹ የተሰባሰቡባት ቤተ ክርስቲያን ነች። የክርስቶስ አካል የኤፌሶን መልእክት የሚነግረን የቤተ ክርስቲያን ራስ የሆነው የዳኑትን ባንድነት ሰብስቦ አካሉ አድርጎ በቤተ ክርስቲያን የሚያኖረው ኢየሱስ ክርስቶስ ከሞት የተነሳው ለቤተ ክርስቲያን ተሰጥቷል። አያችሁት? ለቤተ ክርስቲያን ተሰጥቷል። የእግዚአብሔር ስም የተባረከ ይሁን። ቁጥር 2 ኤፌሶን ምዕራፍ 1 ላይ ያየነው ሁሉን ከእግሩ በታች አስገዛለት ከሁሉ በላይም ራስ እንዲሆን ለቤተ ክርስቲያን ሰጠው። እግዚአብሔር አንድያ ልጁን ለዓለም ሁሉ ሰጥቶ በመስቀል ላይ ሞተ። ልጁ ከሞት ሲነሳ ግን የሰጠው ሞቱንና ትንሣኤውን ለምታምን ቤተ ክርስቲያን ለሚያምኑ አማኞች ነው ኢየሱስ የተሰጠው። ስለዚህ እግዚአብሔር አምላካችን ከስም ሁሉ በላይ ያለ ስም ያለውን ኃይላትን፣ ጌትነትን፣ አለቅነት፣ ስልጣናትን የሻረውን ልጁን ለቤተ ክርስቲያን ሰጥቶታል። ክብር ለእግዚአብሔር ይሁን። ስለዚህ ቤተ ክርስቲያን የክርስቶስ ምኑ ነች? አካሉ ነች። እሱ ምኗ ነው? ራሷ ነው። የእግዚአብሔር ስም የተባረከ ይሁን። ይህንን እውነት አማኞች ልንጠብቅ ይገባል። ይህ ጌታ ከሞታን ሲነሳ ከአለቅነት፣ ከስልጣን፣ ከኃይል፣ ከጌትነት ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በአባቱ ቀኝ የተቀመጠ ጌታ ነው። የቤተ ክርስቲያን ራስ፣ የቤተ ክርስቲያን ራስ፣ ቤተ ክርስቲያንን አማኞችን ሰብስቦ አካሉ አድርጎ የሚያኖራቸው ጌታ በእግዚአብሔር አብ ቀኝ በሰማየ ሰማያት በግርማው ቀኝ የተቀመጠ ጌታ ነው። አለቆች፣ ስልጣናት፣ ጌትነት ሁሉ የተገዙለት ጌታ ነው። በሞት ላይ ስልጣን ያለውን ዲያብሎስን የሻረ ብቻ አይደለም፣ በዚህ ዓለምና በሚመጣው ዓለም ሁሉ ከሚጠራው ስም ሁሉ በላይ እጅግ ከፍ ያለ ማንም ከርሱ ጋር የሚተካከል ስልጣን እስከማይኖረው ትልቅ የሆነ ጌታ ነው። ጌታችን ኢየሱስ ክርስቶስ ከሞት በመነሳቱ የተገኘውን የክብር ሕይወቱንና ስልጣኑን ለሰው ልጆች እንደማይሆን አድርገው የሚያስተምሩ ገዳዳ ትምህርት የሚያስተምሩ መናፍቃን አሉ። ኢየሱስ ከሞት ሲነሳ በዚህ ሁሉ ክብርና ማዕረግ፣ በዚህ ሁሉ ስልጣን፣ በዚህ ሁሉ የከበረ ስም፣ በሰማይ በአባቱ ግርማ ቀኝ የተቀመጠው ጌታ ለቤተ ክርስቲያን ለሚያምኑት ሁሉ የተሰጠ ጌታ ነው። ኢየሱስ ክርስቶስ የሰው ልጆች ለሰው ልጆች የተሰጠው እስከ ሞት በሆነ ጉዳይ ብቻ አይደለም። በኤፌሶን ላይ እንዳየነው ለቤተ ክርስቲያን ተሰጥቷል ማለት ሞቶ የተነሳው ኢየሱስ ክርስቶስ የኛ እድል ፋንታችን ነው። እግዚአብሔር ስም የተባረከ ይሁን። ሁሉንም ከእግሩ በታች ያስገዛለት ከሁሉ በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው የሚለው ቃል የታመነ ነው። የተሰጣትን ኢየሱስ ክርስቶስን አውጥታ ያልተሰጧትን የተማጠነች የምትኖር ቤተ ክርስቲያን ትልቅ ነገር ያጎደለች ባዶ የምትሆን ቤተ ክርስቲያን ነች። ውድ ወገኖቼ ኢየሱስ ክርስቶስ ለቤተ ክርስቲያን የተሰጠው ልንዘክረው አይደለም፣ የቤተ ክርስቲያን ራስ እንዲሆን ነው። ቤተ ክርስቲያን አካሉ እንድትሆን ነው። እያንዳንዱ አማኝ የሱ ብልቶች እንዲሆኑ ነው። በአንድ አካል ውስጥ ብዙ ብልቶች እንዳሉ እያንዳንዱ አማኝ የክርስቶስ ብልቶች ናቸው። ከራስ ጋር ያልተገናኘ የሰውነት ክፍል እንደማይሰራ የቤተ ክርስቲያን ራስ ከሆነው ከክርስቶስ ጋር ያልተገናኘ ብልት አይሰራ። ውድ ወገኖች ጤናማ የክርስትናን ሕይወት ሊኖር አይችልም። ስለዚህ ጌታ ኢየሱስ ክርስቶስ ልናስበው ልንዘክረው በዓላቶችን የጠበቀን ሞቱን ትንሳኤውን ልናስብ አይደለም። ይሄ ሞቶ የተነሳው ኢየሱስ ለቤተ ክርስቲያን ተሰጥቷል። በርሱ አድሮ በስልጣኑ በውስጧ ክብሩን እየገለጠ እንድትኖር ነው የተሰጠው። ዛሬ ዓለምን የሚያምሰውን የሚያተረማምሰውን ነገር ቤተ ክርስቲያን ውስጥ ያለው የጌታ ስልጣን ድል ይነሰዋል። ክብር ለእግዚአብሔር ይሁን። ቤተ ክርስቲያን ራሷን ማን መሆኑን ብታቅ፣ የማን አካል እንደሆነች ብታቅ፣ በዚህ ጌታ አለቆችን፣ ስልጣናትን፣ ጌትነትን፣ ኃይላትን ሽሮ ከሁሉ በላይ የሆነ ስምና ስልጣን ያለውን ጌታ አካሉ መሆኗን ብታምንለት፣ የእሱን ስልጣን ብታውቅለት፣ በቤተ ክርስቲያን በኩል ከሁሉ በላይ ሆኖ ይኖራል። የእግዚአብሔር ስም የተባረከ ይሁን። ስለዚህ በእርሱ አድሮ በስልጣኑ በውስጧ ሆኖ ክብሩን ይገልጣል። ለቤተ ክርስቲያን የተሰጠው ራሷ የሆነው ይህ ጌታ አሁን በዚህ ባለንበት ዘመን ያሉ የጨለማ ኃይሎችን ሁሉ የሚገዙለት ጌታ መሆኑን ማወቅ አማኞች አለባቸው። በፊልጵስዩስ 2 ምዕራፍ 2 ከቁጥር 9 እስከ 11 ላይ እንደዚህ ይላል፣ በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው፣ ይህም በሰማይና በምድር ያሉት ሁሉ ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። መላስ ሁሉ ይላል አማኞች በአንደበታቸው ኢየሱስ ክርስቶስ ጌታ ነው ብለው ይመሰክራሉ። ይህ ምስክርነት ጉልበት ሁሉን እንዲንበረከክ ለዚህ ስም የሚያደርግ ነው። ስለዚህ በሰማይ በምድር ያሉትን ሁሉ የሚያንበረክክ ስም ያለው ጌታ የኔና የናንተ ጌታ የቤተ ክርስቲያን ራስ ቤተ ክርስቲያን አካሉ የሆነች እያንዳንዱ አማኝ ብልቱ የሆነለት ጌታ ነው። እኛ ክርስቲያኖች የምናምነው የምንከተለው ጌታ ከስም ሁሉ እንዲህ አለ አይነት ባለስልጣን ኖሮት ለማንም እንደሌለ ስለምናቅ እንደ ኢየሱስ ክርስቶስ የሚያኮራ ስም ያለው የለም፣ የጌታን ስም የሚጠራ ሁሉ ይድናል የሚለውን ታምነን የምንኖረው ለዚህ ነው። ለእምነታችን ትልቅ ዋስትና ነው። በዚህ ስም ሰዎችን የሚያስጨንቀው የሚያስፈራራው የተሻረው ዲያብሎስ ስልጣናቸው የተሻሩ መናፍስቶች ሁሉ ሰዎችን እያስገበሩ በዘር ማንዘር የሚመጣ የአጋንንት መናፍስት በሞት ፍርሃት በተለያየ መንገድ ሰዎችን የሚያስጨንቀውን ኃይል ሁሉ ጉልበት ሁሉ በሚንበረከክለት በዚህ በጌታ በኢየሱስ ክርስቶስም እየተቃወምን እኖራለን። ዲያብሎስ ስንት ሰዎችን የሚያስጨንቀውን ሰይጣንን በጌታ በኢየሱስ ክርስቶስ ስም እንቃወማለን። ዲያብሎስን ተቃውሙት፣ ከናንተም ይሸሻል ይላል። ዲያብሎስ ከኛ ይርቃል በጌታ በኢየሱስ ክርስቶስ። አማኞች ጌታ ኢየሱስ ሳይፈቅድ ከሱ ስልጣን ውጪ በህይወታቸው ላይ ማንንም አይነት የጨለማ ኃይል አንዲት ቅንጣት መብት የለውም። ህይወታችን ድንገት ታይቶ ድንገት የሚጠፋ አይደለም። ያለ እግዚአብሔር ፈቃድ በህይወታችሁ አንዳች ነገር ሊሆን አይችልም። ኢየሱስ ክርስቶስ በደሙ ያዋጃችሁ፣ ኢየሱስ ክርስቶስ በደሙ የቀደሳችሁ፣ በመንፈሱ ያተማችሁ፣ ያመናችሁት፣ የተቀበላችሁት ጌታ የጌቶች ጌታ የነገስታት ንጉስ ነው። ክብር ምስጋና ለስሙ ይሁን። ስለዚህ በመድር ላይ በዚህ በመድር በመኖርበት ጊዜ ማንንም ፈርተን ከጌታ ከኢየሱስ ክርስቶስ ውጪ ህይወታችንን ሰለባ የሚያረክ ኮሮና ቫይረስ የለም፣ ባክቴሪያ የለም፣ ምንም የለም። ጌታ ሳይፈቅድ አንድም ነገር አንሆንም። በላያችሁ የሚያሟርትባችሁ ለጥፋታችሁ የተጋ የአጋንንት ኃይል በዘር ማንዘር የሚመጣ በህይወታችሁ እናንተን insecure እንድትሆኑ የሚያረጋችሁ በስጋት የሚገላችሁ የአጋንንት ኃይል ሁሉ በጌታ በኢየሱስ ክርስቶስ ስም ከላያችሁ ላይ ይገፈፋል። ኢየሱስ ጌታ መሆኑን ብታምኑ፣ ህይወታችሁን ለርሱ ብትሰጡት ኢየሱስም ጉልበትን ሁሉ ያንበረክካል። ለዚህ ነው ሐዋርያው ጳውሎስ በኤፌሶን ምዕራፍ 6 ከቁጥር 10 እስከ 20 ላይ እንዲህ ይላል የሚመክረው፣ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ ይላል። አማኞች ኃይላቸውን የሚያገኙት ከህልና ከምግብ ብቻ አይደለም፣ በጌታና በኃይሉ ችሎት። ለምድራዊ ህይወታችን ምግብ ያስፈልገናል። ለምድራዊ ህይወታችን መጠጣት ያስፈልገናል። ሰውነታችን ላይ እንክብካቤ ማድረግ አለብን። ከመናፍስት ዓለም ለሚመጣ ችግር ግን የሚያስፈልገን እህልና ውሃ አይደለም፣ የጌታ ጌትነትና የኃይሉ ችሎታ ነው። ስለዚህ ጳውሎስ ኤፌሶንን ክርስቲያኖች ምናቸዋል፣ በቀረውስ ከዚህ በኋላ በህይወታችሁ በሚገጥማችሁ በሌላው ነገር ጉዳይ ላይ በመንፈሳዊ ነገር ላይ በጌታና በኃይሉ ችሎት የበረታችሁ ነው። ለምን ይህንን ሲነግራቸው ሲመክራቸው ቁጥር 11 ላይ የዲያብሎስን ሽንገላ፣ ሽንገላ ማለት ማታለል፣ የዲያብሎስን ማጭበርበር ዲሲቭ የሚያደርገውን የሚያታልለውን የዲያብሎስን ሽንገላ ተቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። የዲያብሎስን ሽንገላና ማታለል ውድ ወገኖቼ ብዙ በሰው ላይ መንፈሳዊ ተጽዕኖ ያመጣል። በሰይጣናዊ ኢንፍሉዌንስ ውስጥ ሰይጣን ተጽዕኖ በሰዎች ላይ ያመጣል። ብዙ ሰዎች ያሰት ትንቢት ሲሰሙ፣ ብዙ ሰዎች ከመናፍስት የሚመጣ መገለጦችን ሟርቶችን ሲያዳምጡ ይጨነቃሉ፣ ይፈራሉ። ሰይጣን ያውካቸዋል፣ እንቅልፍ ይነሳቸዋል፣ በፍርሃት ያሰቃያቸዋል። የዲያብሎስን ሽንገላ ማታለል፣ ዲያብሎስ ምን ጊዜም የሚሰራው በማታለል ነው። እውነት የሚባል ነገር የለውም ሰይጣን። ሰይጣን ድል የተነሳ ነው ወገኖቼ፣ በማስፈራራት በውሸት ብቻ ነው የሚሰራው። ለምን? ስልጣን ሁሉ በሰማይና በምድር የኢየሱስ ክርስቶስ ሆኗል። ስልጣን ሁሉ በሰማይና በምድር ተሰጠኝ ያለው የጌታ የኢየሱስ ክርስቶስ ስልጣን ለድርድር አይቀርብም። የዲያብሎስን ሽንገላ መቃወም ይቻላል። ዲያብሎስ ድል የተነሳ ኃይል ነው። የጌታን የማዳኑን ሥራ የማያውቁ የማያስተውሉ ሰዎች ዲያብሎስን እንደሚገላቸው እንደሚያጠፋቸው ሊፈሩት ይችላሉ። ግን ዲያብሎስ ድል ተነስቷል። ስለዚህ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ይላል። መጋደላችን ከደምና ከስጋ ጋር አይደለም፣ ከሰይጣን ጋር፣ ከዲያብሎስ ጋር አሉ። ሌሎች መናፍስቶች በአገራችን አዳልሞቴ፣ ጠቋር መንፈስ፣ ወሰን ጋላ፣ በማንም መናፍስታም ሰዎች እየተደገመ የሚመጣ በቃልቻ በጠንቋይ በዘር ማንዘር የሚተላለፍ የመናፍስት ሥራ ሁሉ በህይወታችሁ ላይ መብትም ስልጣንም የለውም። ወደ ጌታ ወደ ኢየሱስ ክርስቶስ ብትመጡ በህይወታችሁ የሚያስጨንቃችሁን ሁሉ ሰይጣን እቃወማለሁ፣ በጌታ በኢየሱስ ክርስቶስ ስም ራሴን አስገዛለሁ ብትሉ የጌታችን ጌትነቱና ኃይሉ ችሎታው ሁሉ ለእናንተ ይሆንላችኋል። ሰይጣንን ለመቃወም ወገኖች ትጥቅ የሚሰጠን የመከላከያ ሚኒስቴር፣ የምድር መከላከያ ሚኒስቴር የለም፣ የዓለም መንግስት የለም። የእግዚአብሔር ዕቃ ጦር የሚገኘው የጌታን ጌትነት የኃይሉን ችሎት በማመን ነው። ውድ ወገኖች መጋደላችን ከደምና ከስጋ ጋር አይደለም ካለቆች ከስልጣናት ጋር ከዚህ ከጨለማ ዓለም ገዦች በሰማዩ ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ ይላል። በዚህ ዓለም ላይ የሚርመሰመሱ መናፍስቶች አጋንንቶች አሉ። በሰው ውስጥ ያደሩ የሚሰሩ በተፈጥሮ ውስጥ የሚሰሩ በበሽታ በልዩ ልዩ አይነት መንገድ ሰዎች የሰዎችን ህይወት የሚያጎሳቁሉ እነዚህን መናፍስቶች ሁሉ አርገፍግፈን ከግራችን ጫማ በታች እየረገጥን ድል ነስተን መኖር የምንችለው በጌታና በኃይሉ ችሎት ነው። ባጸላላይ ችሎት አይደለም። ጸሎትን በመናገር ቄንጥ በማውጣት በልዩ ልዩ ነገር አይደለም። በጾማችን አይደለም። በጸሎታችን ውስጥ በራሳችን በጸሎት ውስጥ እንደ ድግምት ጸሎት ኃይል የለውም። የጸሎት ኃይሉ ኢየሱስ የሚለመነው ጌታ ማን መሆኑን በማወቅ ነው። የምንለምነው የምናምነው ጌታ ስልጣኑን በማመን ነው። የጌታ የኢየሱስ ክርስቶስን ኃይልና ስልጣኑን የማያምን ሰው ሲጮህ ቢውል ድል አያገኝም። ኢየሱስ ድል እንደነሳ፣ ኢየሱስ እንዳሸነፈ፣ ኢየሱስ የጌቶች ጌታ እንደሆነ፣ አለቅነትን ስልጣናትን ሁሉ እንደሻረ ለሚያምኑ ሰዎች ጌታ በጌትነቱ በኃይሉ ችሎት ሁሉ ብርታታቸው ይሆናል። የእግዚአብሔርን ዕቃ ጦር ይለብሳሉ። ውድ ወገኖቼ እነዚህ የምንጋደላቸውን ሰዎችን የሚያስጨንቁትን መናፍስት ሁሉ ድል ነስተን ከግራችን ጫማ በታች ረግጠናቸው በጌታ በኢየሱስ ክርስቶስ በድል ልንቆም እንችላለን። የጌታ ኢየሱስ ክርስቶስ ስም ጉልበት ሁሉ የሚያንበረክክ ከስም ሁሉ በላይ የሆነ ስም ያለው ጌታ ነው። የእግዚአብሔር ስም የተባረከ ይሁን። ይህንን አስፈሪና ሰው የሰጋበትን ጊዜ ጌታ ኢየሱስ ክርስቶስ በስልጣኑና በኃይሉ በድሉ ይጠብቃችሁ። የተባረከ በዓል ይሁንላችሁ በጌታ በኢየሱስ ክርስቶስ።
አድማጮቻችን ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 ኤኤም ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይንም አስተያየት ቢኖራችሁ በስልክ ቁጥር 571-643-8454 ደውሉልን። በድረገጻችን www.wangel.org ወይንም www.ethiocgc.org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን ነው።